ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ልዩ ኃይል የሶማሌ ልዩ ኃይል የኛ ጠላት ስለሆነን በዚህ እናሳልፍም ብሎ ህዝቡ ከለከለ። በእኛ በኩል መስጠት አይቻልም፣ የኛ ጠላት ስለሆነ ለልዩ ኃይል የኢትዮጵያ ወታደር በዚህ መሳሪያ መስጠት አይችልም ብሎ ህዝቡ ሲከለከል፣ በዛው እኛ ትእዛዝ አግኝተን ነው ማንኛውም መንገድ ላይ ቆሞ ሲከላከል እኛ ደመዘዙ ምናምን ብሎ ትእዛዝ ስለሰጠን እንደመዘዛለን ብሎ መሳራ ተኩሱት። ከዛ አምስት ሰው ሞተው 19 ወይም 20 አካባቢ ሰው ቆስሏል።
በኦሮሚያ ክልል ቦረና ዞን ውስጥ በምትገኘው ሜጋ ከተማ አቅራቢያ በነዋሪዎችና በመከላከያ ኃይሎች መካከል በተፈጠረ ግጭት 4 ሰዎች መገደላቸውና 18 መቁሰላቸው ነው የተገለጠው።
የሜጋ ከተማ ነዋሪ ነኝ ያሉን እማኝ ነበሩ የተሰሙት።
18 አራት ሰው ሞተ። እኔ ነው ቃል ሰውት አራቱ ምንም ነገር አላነሳሁት ትለኛንም ያንደም ምንም አነሳሁት። ከዛ
አቶ ቁልልቱ ፋራ በአካባቢው የድሬ ወረዳ ጸጥታ ጽህፈት ቤት ኃላፊ ናቸው። ዝርዝሩ በአብይ ርዕስ ይቀርባል።
በቅማንት ህዝበ ውሳኔ ውጤት ላይ 2 የተለያዩ አስተያየቶችም ይዘናል።
ከመጀመሪያውም እኛ ጎንደር ህብረት ምርጫ የሚባል ነገር በአንድ ህዝብ መካከል አንድን ህዝብ ከሁለት ለመክፈል ምርጫ አያስፈልግም ብለን የተቃወምነ ክፍሎች ስለሆነ ምርጫው ውጤት በዚህ መንገድ በጥሩ መንገድ እኛ በምንፈልገው መንገድ ቢሄድም የተደረገው ድርጊት ግን ትክክል አልነበረም።
አሁን በተደረገው ምርጫ ኮዘራ ሙሉ በሙሉ ህገወጥ የሆነ ምርጫ ሊባልም የማይችል ምርጫ ነው የሚል ስም የማያሰጠው ከፍተኛ የሆነ የህዝብን መብት የተጭበረበረበት ህዝብ መብቱን ያጣበት ነው ብዬ ነው የምወስደው።
የቀደሙት በጎንደር ህብረት ለኢትዮጵያ አንድነት ድርጅት የአመራር አባል አቶ አቡኑ ብሩ ሲሆኑ የተከተሉት በቅማንትነቴ በግል የቀረብኩኝ ነኝ ያሉን አቶ ጥጋቡ ክብረት ተቀባ ናቸው። ለመጽሔት ተይዟል።
ጤና ይስጥልን አድማጮች፣ እንደምን ውላችሁ አምሽታችኋል። ዛሬ ሐሙስ ጥቅምት 2 2010 ዓ ም ነው። ምሽት አስተናጋጆቻችሁ አዲሱ አበበና
ሰለሞን ክፍሌ አብረናችሁ እናመሻለን። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
በኦሮሚያ ክልል ቦረና ዞን ውስጥ በምትገኘው ሜጋ ከተማ አቅራቢያ በነዋሪዎችና በመከላከያ ኃይሎች መካከል በተፈጠረ ግጭት 4 ሰዎች መገደላቸውና ሌሎች 18 መቁሰላቸው ተገልጧል። በሌላ በኩል ደግሞ በኦሮሚያ ደቡብ ምዕራብ ሸዋ ዞን ውስጥ በምትገኘው ወሊሶ ከተማ ውስጥም የፖለቲካ እስረኞች እንዲፈቱና ሌሎችም ጥያቄዎችን የያዙ የከተማይቱና የአካባቢው ነዋሪዎች ሰልፍ መውጣታቸው ታውቋል። ትናንት ሻሸመኔ ከተማ ውስጥና በሌሎችም የተለያዩ የኦሮሚያ ከተሞች ውስጥ ሰልፎች ሲደረጉ በጸጥታና በፌዴራል ኃይሎች በተወሰዱ እርምጃዎች 6 ሰዎች መገደላቸውን የክልሉ ቃል አቀባይ አረጋግጠዋል። መጽሔት ተጨማሪ ዘገባ ወደ ኋላ ላይ ይኖረዋል። በሌላ በኩል የኦሮሚያ ገዢ ፓርቲ የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ ዛሬ በሰጠው መግለጫ በክልሉ የተለያዩ ከተሞች በተካሄዱ ሰልፎች በጠፋው የሰው ሕይወት ይቅርታ በደረሰው የአካል መጉደልም ሐዘን እንደተሰማው አስታውቋል። በምክትል ርዕሰ መስተዳድር ማዕረግ የኦህዴድ ማዕከላዊ ጽህፈት ቤት ኃላፊ ዶክተር አብይ አህመድ በተከሰተው ሁኔታ የክልሉ መንግስትና መሪው ፓርቲ ኦህዴድ የተሰማቸውን ከፍተኛ ሐዘን ገልጠዋል ብለዋል። በሻሸመኔና ምዕራብ ሐረርጌ ዞን ጉዳት ያደረሱ አካላት በቁጥጥር ስር መዋላቸውንም ዶክተር አብይ ለመንግስት መገናኛ ብዙሃን ገልጠዋል። የሶማሊያው መከላከያ ሚኒስትርና ሌላው ከእስላማዊ ሽብርተኛ ቡድን ጋር ያለውን ጦርነት የሚመሩት 2 ባለሥልጣናት ስራቸውን ለቀቁ። የማስታወቂያ ሚኒስትር አብዱራህም ኦማር ኦስማን ለቪኦኤ ሶማልኛ አገልግሎት በሰጡ ቃል መከላከያ ሚኒስትሩ አብዱረሺድ አብዱላሂ መሐመድና ጀኔራሉ መሐመድ አህመድ ጀማል ስራቸውን ለቀዋል ብለው አረጋግጠዋል። ማናቸውም ስራቸውን የለቀቁት ባለሥልጣናት ማለት ነው ለአስተያየት ወይም ለማስተባበል ሊገኙ አልተቻለም።
የኬንያ ተቃዋሚ ፓርቲ ከፕሬዝደንታዊ ምርጫው አስቀድሞ የምርጫ ሕጉ እንዲሻሻል ለመጠየቅ ሰላማዊ ሰልፍ እንደሚያደርግ የገለጸ ቢሆንም መንግሥት ግን ይህን መሰሉ ሰላማዊ ሰልፍ በሦስት ዋና ዋና ከተሞች መካሄድ እንደሌለበት ማገጃ አውጥቷል። የአገር ውስጥ ሚኒስትሩ ፍሬድ ሜታንጊ ዛሬ ሐሙስ ይፋ ባደረጉት ትእዛዝ መሠረት ለሰላም መናጋትና ለአደጋ አይነተኛ ሰበብ ይሆናሉ ባሏቸው በሞምባሳ፣ በኪሱሙና ዋና ከተማዋ ናይሮቢ ውስጥ ትዕይንተ ህዝብ አይሞከርም። እነዚህ ሶስት ከተሞች ደግሞ የተቃዋሚው ተወዳዳሪ የራይላ ኦዲንጋ ጠንካራ ደጋፊዎች ያሉባቸው መሆናቸው ይታወቃል። ራይላ ኦዲንጋ ደግሞ ኮሚሽኑ ቀደም ባለው ምርጫ የተዛባ ቆጠራ ያካሄዱ ሹማምንትን ካላስወገደ በቀር ለዛሬ 15 ቀን በተቀጠረው ድጋሚ የድምፅ አሰጣጥ እንደማይካፈሉ ማስታወቃቸው አይዘነጋም። እናም በዚህ ምክንያት ትላንት ረቡዕ በብዙ ሺዎች የተቆጠሩ የኦዲንጋ ደጋፊዎች ሰልፍ መውጣታቸው ይታወቃል።
የዲሞክራቲክ ሪፐብሊክ ኮንጎ ምርጫ ኮሚሽን የአገሪቱ ፕሬዝዳንታዊ ምርጫ ከሁለት ዓመት በፊት እንደማይካሄድ አስታወቀ። ኮሚሽኑ ትናንት ረቡዕ በሰጠው መግለጫ ምርጫው እንደ አውሮፓ አቆጣጠር እስከ 2019 የሚዘገየው ርቀት ባለው ቦታውና በታወቀው በካሳይ ክልል የሚገኘውን ችግር አስቀድሞ መቅረፍ ስለሚያስፈልግና ለዚያም ሌላ የ504 ቀናት ጊዜ ስለሚያስፈልግ ነው ብሏል። ይህ የኮሚሽኑ የትናንት ውሳኔ የስልጣን ጊዜያቸው ባለፈው ታህሳስ ወር ባለቀውና አሁንም ስልጣን ላይ በሚገኙት በፕሬዝዳንት ጆሴፍ ካቢላና በኮንጎ ተቃዋሚ ኃይሎች መካከል ውጥረት ስለመፍጠሩ አሳሳቢ ሆኗል። የካቢላ ስልጣን አልለቅም አቋም ዋና ከተማዋ ክንሻሳ ውስጥ ደም ያፋሰሰ አመጽ መቀስቀሱ አይዘነጋም። ከምዕራብ አፍሪካ ተነስተው ወደ አውሮፓ ለመግባት በሚያደርጉት ጥረት ሳህል በመባል የሚታወቀውን አቋርጠው ወደ ኒጀር ይጎርፉ የነበሩ ሰዎች ቁጥር በእጅጉ መቀነሱን ከስድስት ተመላሾች ጉዳይ ተከታታይ ዓለም አቀፍ ድርጅት አይኦኤም አስታውቋል። የስደተኞች ጉዳይ ባለሥልጣናት እንደሚሉት ከሆነ ከተለያዩ የአፍሪካ አገሮች በመፍለስ ኒጀር መሸጋገሪያው አድርጓት የነበረው ስደተኞች ቁጥር በከፍተኛ መጠን ለመቀነሱ ምክንያቱ የዚያች አገር መንግሥት ባለሥልጣን በሕገ ወጥ አስተላላፊዎችና በዘረጉት የወንጀል መረብ ላይ የወሰዱት ጠንካራ እርምጃ ነው። ከስደት ተመላሾች ጉዳይ ተከታታይ ዓለም አቀፍ ድርጅት አይኦኤም አክሎም ኒጀር ከየአገሩ እየፈለሰ ወደዚያ ከሚመጣውና ኒጀርን መሸጋገሪያ ካደረጋት ስደተኛ አብዛኛው ማረፊያ ካደረገው በአጋዴዝ ከተማ የሚገኙ ስድስት ቤቶች ሶስቱን መዝጋታቸውን አመልክቷል።
በዚህ ዜና ላይ ዘገባለን አሉላ ከበደ ያቀርበዋል።
ዓለም አቀፍ የስደተኞች ጉዳይ ባለሥልጣናት እንደገለጡት ከተለያዩ የአፍሪቃ አገሮች በመፍለስ ኒጀርን መሸጋገሪያው አድርጓት የነበረው ስደተኛ ቁጥር በከፍተኛ መጠን ለመቀነሱ ምክንያቱ የዚያች አገር መንግሥት ባለሥልጣናት በሕገ ወጥ አስተላላፊዎችና በዘረጉት የወንጀል መረብ ላይ የወሰዱት ጠንካራ እርምጃ ነው። ከስደት ተመላሾች ጉዳይ ተከታታዩ ዓለም አቀፍ ድርጅት አይኦኤም አክሎም ከየአገሩ እየፈለሰ ወደዚያ ከሚመጣውና ኒጀርን መሸጋገሪያው ካደረጋት ስደተኛ አብዛኛው ማረፊያው ከሆነችው በአጋዴስ ከተማ የሚገኙ ስድስት ቤቶች ሶስቱን የኒጀር ባለሥልጣናት መዝጋታቸውን አመልክተዋል። ጁሴፔ ሎፕሬቴ በኒጀር የአይኦኤም ተልእኮ ዋና ኃላፊ ናቸው። ከተለያዩ አገሮች ፈልሰው የሚመጡት ሰዎች ሕገወጥ አስተላላፊዎቻቸው ከዚያ ደርሰው በተሽከርካሪ አሳፍረው ወደ አልጄሪያና ሊቢያ እስኪወስዷቸው ድረስ በእነኚህ ቤቶች ውስጥ ቆይተው ይጠባበቃሉ።
Many vehicles have been withdrawn by the army along the migratory routes.
በእነኚህ መተላለፊያ መስመሮች ተሰማርተው የነበሩ በርካታ ተሽከርካሪዎች በጦር ሰራዊቱ እንዲነሱ ተደርገዋል። ሕገ ወጥ አስተላላፊዎች በቁጥጥር ስር ውለዋል። ይህም አጋዴዥን መተላለፊያ ማድረግ እንደ ቀድሞ ቀላል ያለ መሆኑን የሚጠቁም መልእክት ማስተላለፍ አስችሏል።
ወደ ሰሜን አፍሪቃ የሚያጓጉዟቸውን ሕገ ወጥ አስተላላፊዎች ማግኘት እንደ ቀድሞ ቀላል አለመሆኑና አዳጋች በመሆኑ በአሁኑ ወቅት አጋዴዝ የሚገቡትና ከዚያም የሚቆዩት ስደተኞች ቁጥር በጣም ጥቂት ናቸው ሲሉ ሎፔርቴ ያስረዳሉ።
Last year, the first 6 months, we were estimating 5,000 to 7,000 migrants.
ባለፈው ዓመት በመጀመሪያው ስድስት ወራት በየሳምንቱ ያችን አገር አቋርጠው ወደ አልጄሪያና ሊቢያ ያቀኑ የነበሩት ሰዎች ቁጥር በአማካይ ከአምስት እስከ 7,000 ይደርስ ነበር። አሁን ያ ቁጥር በወር ወደ 5,500 አሽቆልቁሏል። በእርግጥ አነስተኛ ቁጥር ያላቸው ስደተኞች ናቸው እየመጡ ያሉት።
በኑሯቸው እጅግ ተስፋ ቆርጠውና ከአውሮፓ ደርሰን የተሻለ ሕይወት እናገኝ ይሆናል በሚል ተስፋ ሳህልን አቋርጠውና እጅግ የበረታውንም የሰሐራ በረሃ ንዳድ ተቋቁመው ሕይወታቸውን ለከፉ አደጋዎች አጋልጠው የሚፈልሱ አፍሪካውያን ዛሬም አሉ።
በመጨረሻም ዩኔስኮ ጸረ እስራኤል አቋም ያለው ድርጅት በመሆኑ ራሴን ከአባልነት አገልላለሁ ስትል ዩናይትድ ስቴትስ አስታወቀች። ዩናይትድ ስቴትስ ድርጅት ውስጥ ከአባልነት ይልቅ በታዛቢነት ለመቆየት እንደምትፈልግ የውጭ ጉዳይ ሚኒስቴር ቃል አቀባይ ሂተር ኑረት ገልጠዋል። ውጭ ጉዳይ ሚኒስቴር እንዳረጋገጠው ዩናይትድ ስቴትስ እንደ አውሮፓ አቆጣጠር ከዲሴምበር 31 ማለትም ከታህሳስ 22 ቀን ጀምሮ ነው አባልነቷ የሚቋረጠው። ዜናው አበቃ።
ጥራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን የዕለቱ አብይ ርዕስ በኦሮሚያ ክልል ቦረና ዞን ውስጥ በምትገኘው ሜጋ ከተማ አቅራቢያ በነዋሪዎችና በመከላከያ ኃይሎች መካከል በተፈጠረ ግጭት 4 ሰዎች መገደላቸውና 18 መቁሰላቸው ተገለጸ። በሌላ በኩል ደግሞ በኦሮሚያ ደቡብ ምዕራብ ሸዋ ዞን ውስጥ በምትገኘው ወሊሶ ከተማ ውስጥም የፖለቲካ እስረኞች እንዲፈቱና ሌሎችም ጥያቄዎችን የያዙ የከተማይቱና የአካባቢው ነዋሪዎች ሰልፍ መውጣታቸው ታውቋል። ትላንት ሻሸመኔ ከተማ ውስጥና በሌሎችም የተለያዩ የኦሮሚያ ከተሞች ውስጥ ሰልፎች ሲደረጉ በጸጥታና በፌዴራል ኃይሎች በተወሰዱ እርምጃዎች 6 ሰው መገደሉን የክልሉ ቃል አቀባይ አረጋግጠዋል። ሰሎሞን አባተ ተጨማሪ ይዟል።
በቦረና ዞን ዛሬ ማለዳ ላይ የተፈጠረው ግጭት የተነሳው በአካባቢው ሲያልፍ የነበረን 8 የሚሆኑ ሳይኖትራክ የጭነት ተሽከርካሪዎችና አንድ አነስተኛ ፒክአፕ የሚገኝበት ቅፍለት ለማስቆም ነዋሪዎች ሲሞክሩ እንደነበር ከዚያው ያነጋገርናቸው እማኞችና አንድ የአካባቢው ባለሥልጣን አረጋግጠውልናል። ታሪኩ ምንድን ነው? ከእማኙ ነዋሪ አንደበት እንስማ።
ዛሬ የሆነው ከጠዋቱ 4:45 አካባቢ ነበረና የመከላከያ መኪና መሳሪያና ጥይትም ምግብም ሁሉም የተጫነ መጥቶ ወደ ዋጭሌና ወደ ውረት ያለው የሶማሌ ልዩ ኃይል ልበሰጥ ይህንን መሳሪያና ጥይት ጭኖ መጣም እና ይህ መኪና ምንድን ነው? ምን ጭኖ ነው የምትሄዱት? ምናምን ብሎ ህዝቡ ሲጠይቅ የልዩ ኃይል የሶማሌ ወታደር ለሚላክ መሳሪያና እነሱ የሚበሉት ራሽን ነው ብሎ ውስጥ ነገሩ ለህዝቡ።
እነማን ናቸው?
እዛ መከላከያ ሰራዊት ነው። በሌላ በኩል መንገድ ስለሌለ በዚህን የሶማሌ ወታደር መሳሪያና ምግቡን እየሰጡ ነው ምናምን ብሎ መጡ።
እሺ፣ ከዛ ምን ሆነ?
ከዛ ህዝቡን እነሱ የእኛ ጠላታችን ስለሆነ በዚህ መምጣታችንም አናሳልፍም ብለ ህዝቡ ሲከለከል፣
ማንን ነው ጠላታችን ነው የሚለው ሰው?
ልዩ ኃይል የሶማሌ ልዩ ኃይል የእኛ ጠላት ስለሆነን በዚህ አናሳልፍም ብለው ህዝቡ ከለከለ። የእኛ ጠላት ስለሆነ ለልዩ ኃይል የኢትዮጵያ ወታደር በዚህ መሳሪያ መስጠት አይችልም ብለው ህዝቡ ሲከለከል፣ በዛው እኛ ትእዛዝ አግኝተን ነው ማንኛውም መንገድ ላይ ቆሞ ሲከላከል እኛ ደመዘዙ ምናምን ብሎ ትእዛዝ ስለሰጠን እንደመዘዛለን ብሎ መሳሪያ ተኩሱት። ከዛ 5 ሰው ሞተው 19 ወይም 20 አካባቢ ሰው ቆስሏል።
እርስዎ እዛ አካባቢ ነበሩ? አይተዋል ሲፈጠር የነበረውን?
ቦታው ከከተማ 10 ኪሎ ሜትር ስለሆነ በዛን ሰዓት አልነበርኩም፣ ግን ከጥቂት ደቂቃ በኋላ እዛ መተን የቆሰለው ሰው ወደ ሆስፒታል አመጣል።
ወዴት ሆስፒታል ወሰዳችሁ?
ወደ ያባለ ሆስፒታል።
የሞተ ሰው አይተዋል እርስዎ?
አዎ።
ስንት አስከሬን አዩ?
4 ሰው።
በአይኖ አይተዋል እርስዎ የአራት ሰው አስከሬን?
አዎ፣ 4 ሰው አይቼዋለሁ።
በምንድን ነው የተገደሉት እነዚህ ሰዎች?
በጥይት በስናይፐር እና ትላልቅ መሳሪያ ነው ይዘው የሚሄዱት።
መጀመሪያ ሰው ጋር ይሄ መረጃ እንዴት ደረሰ? ወደ ሶማሌ ክልል የጦር መሳሪያና ስንቅ ይጓጓዛል የሚል መረጃ ከየት መጣ?
ከአንድ 4 ቀን በፊት የራሽኖቹ ምግቡም ሁሉ ተጭኖ መጡ። ከዛ ተከለከለ። ከዛ አሁንም ተመልሰው ዛሬ መጥተዋል።
አልፏል፣ ከዚህ በፊት ማለት ነው። በዛ በኩል
አንድ 4 ቀን በፊት
የተፈጠረውን ሁኔታ የተገደለውን ሰውና የቆሰለውን ቁጥር የድሬ ወረዳ ጸጥታ ኃላፊ አቶ ቁሉልቱ ፋራ እንደሚከተለው አብራርተዋል።
ወደ ውደት የሚሄድ ነገሌ ቦረና የሚሄድ መንገድ አለ። ሶወዳ የሚባል ቀበሌ አለ። እዛ ላይ ህዝቡ ሰምቶ መንገዱ ዘግቶ ከሶማሌዎች ጋር ጥላቻ ስላለን ያው ጥላቻው ሳንታረቅ እነሱ የሚሄድ ራሽኑም ሆነ ሌላ ነገርም እዚህ መኪና ውስጥ ሊኖር ይችላል የሰማ ነው አይሄድም ብለህ መንገድ ዘጋ። ከዛ በኋላ ከሰራዊት ጋር እዛ አጅቦ የሚሄድ ሰራዊት አለ፣ ከሱ ጋር ተጋጩ።
እሺ፣
እነሱ እንዳለን መንገድ ክፈቱ የሚል ነው። እነሱ አይሄድም መጀመሪያ እኛ ያለንን ችግር በመሀላችን ያለንን ችግር ልባት ሳይገኝ በፊት ከኛ ውስጥ አልፎ ወደዛ ሄድ የምንል ነው።
እሺ፣
ይሄ ነገር እኛ መልሰናልም። ግጭት ከተፈጠረ በኋላ ክስተቱ ከተከሰተ በኋላ ነው ሰማ ነው።
እርስዎ የወረዳው የጸጥታ ጽህፈት ቤት ኃላፊ ነዎት። በዛ አካባቢ እንደዚህ አይነት የስንቅም ይሁን የትጥቅ መተላለፍ ሲኖር አያውቁም እንዴ እርስዎ?
እኔ አላውቅም ነው። ራሽኑም ሆነ የትጥቁም ሆነ ሌላ ነገሩም ሊሆን ይችላል ግን እዛም ያልፈ ሰምቼ አያውቅም። አልነገረኝም።
ግን ነበረ ወይ ስንቅም ትጥቅም ወደዛ ይተላለፍ ይሸጋገር ነበረ ወይ?
ከዚህ በፊት አልነበረም። ዛሬ ነው ግጭቱ ከተፈጠረ በኋላ ነው እኛን መተን እዛ ሰማሁት ከሁለቱ መካል።
እሺ፣
ከሰራዊትም ከህዝብም ጋር የሰማ ነው።
አዎ፣
ግጭቱ ከተፈጠረ በኋላ ክስተቱ ከተከሰተ በኋላ ነው ሰማኑ እንጂ ከዛ በፊትም አልፎ አያውቅም።
ግን ለማን ነው ይሄ ስንቅም ምንም ትጥቅም ይሁን ይጓዝ የነበረው?
እኛ አናውቅም። ታሽበን አለው እዛ በሸራት አትኖኑ ታሽበን አለው እዛ ውስጥ ይሄድ ይሁን ትጥቁ ይሁን ስንቅ ይሁን ምን እንደሆነ አናውቅም። አሁንም ነገ ነው አለው እሱም ከሱ ጠበቃ እያደረጉን አሉ።
አሁንም አያውቁም ምን እንደሆነ የተጫነው።
አሁንም እዚህ ነው አለው እዛ ችግሩ የተፈጠረበት ቦታ ነው አለው እነሱም አሉ እኛም በአት ከደሚት እዛ ነው አለው።
እሺ፣ እስቲ አቶ ኩሉልቱ የዛሬው ሁኔታ ግጭቱ ተፈጠረና ከዛ ምን ሆነ?
ግጭቱ አሁን እያጣራ ነው ያሉን ከበኋላ እኛ ከዚህ ስንመጣው ግጭቱ እንደተፈጠረ ሰምተን ስንመጣ ምን ያስተዳደር መጀመሪያ ያደረግነው የሞተው ሬሳ ማንሳት ነው። ቁስለኛውን ወደ ሆስፒታል መድረስ ነው።
እሺ፣
ህዝቡ እንዲረጋጋ ማድረግ ነው እኛ ያደረግነው። እንደዛ ነው። አሁኑ ግጭቱ እንደተፈጠረ በመነሻ ምንድን ነው የመከላከል ችግር ነው የህዝብ ችግር ነው የሚለው አሁን እያጣራ ነው። ከበላ አካል ጋር አሁን ውይይት ላይ ነው አለን።
ስንት ሰው ሞተ? ስንት ሰው ቆሰለ?
18 ቆሰለ፣ 4 ሰው ሞተ።
18 ቆሰለ፣ 4 ሰው ሞቷል።
አዎ።
እርስዎ አይተዋል? እንደዚህ የቆሰሉትንም የሞቱትንም አይተዋቸዋል? ባይኖ
እኔ ነው እኮ አነሳሁት። አራቱም በደንብ አነሳሁት። ቁስለኛንም ያንጃም ምንም አነሳሁት። ከዛ
አቶ ኩሉልቱ ሰው ያን ጊዜ መሳሪያም ይሁን ሌላ ጉዳት ላይ የሚጥል ነገር የታጠቀ የያዘ ሰው ነበረ? ከሰው ከህዝቡ መካከል
ባደግ ነው መሳሪያም ቀርቶም ድንጋይም የለም። ምንም በመሲላ ጉዳት የደረሰ ነገር የለም።
ምንም ካልያዘ ሰው ለምንድን ነው ተኩስ የከፈቱበት ሰው ላይ?
ውይይት ላይ ነው እያጣራ ነው። ከበላይ አካሉም የሁለት ሚኒስትሮች አሉ፣ የዞን አስተዳደሮች አሉ፣ እኛ የወረዳዎች መዋቅሮች አሉ። ከህዝቡ ጋር አሁን እየተወያየ ነው። ችግር እንዴት ፈጠረ? ማንጋት ማን ላይ ነው? እንዴት ይሄን አይል ተሞት ይሄን አይል ተቆሰለ? በሚል አሁን እየተወያየ ነው።
የጸጥታ ኃላፊውን እያነጋገርኩ በነበረ ጊዜ ሁለት ሚኒስትር ዴኤታዎች የሚገኙበት የዞን አስተዳደርና ሌሎችም ባለሥልጣናት ያሉበት ቡድን ውይይት እያደረጉ እንደሆነ አቶ ቁሉልቱ ገልጸውልኛል። ይህ በእንዲህ እንዳለ በደቡብ ምዕራብ ሸዋ ዞን ወሊሶ ከተማ ውስጥም ብዙ ሰው የተገኘበት ሰልፍ መካሄዱን አንድ የዚያው የወሊሶ ከተማ ነዋሪ ነግረውኛል።
ኖርማል ጥሪ አልተደረገም። ቢሆንም ህዝቡ ውስጥ ያለውን ቁጭት ለማሳየት ነው የወጣው። የመጀመሪያ ያው የፖለቲካ እስረኞቻችን ውጡ ነው። እነ በቀለ ገርባ፣ እነ ዶክተር መረራ ጉዲና፣ እነ ደጀኔ ጣፋ፣ ኦልባና ሌሊሳ ይፈቱ ነው። ሁለተኛ ደግሞ የኦሮሞ ህዝብ ሀብቱን ንብረቱን ራሱን በራሱ ያስተዳድር ነው እና ወያኔ ከላያችን ላይ ውረድ፣ ዳውን ዳውን ወያኔ የሚሉ መፈክሮች ደጋግሞ ሰማ ነበር።
ይሄንን ሰልፍ ያዘጋጀው አካል ወይም የጠራ አካል ነበረ?
አልነበረም። አለመኖሩንም ደግሞ የሚያሳዩ ምልክቶች ነበሩ።
ምንድን ናቸው?
ለምሳሌ ከዚህ በፊት ብዙ ሰላማዊ ሰልፎች ሲደረጉ ነበር። እዚያ ላይ ህዝብና ፖሊስ ይሄን አለ ሽኩቻ አልነበራቸውም። ዛሬ ግን ቄሮዎች በሰላም ወጥቶ መግባት ቢፈልጉም ግን በመሀል ወደ ፖሊሶች ድንጋይ እየወረወሩ የሚመጡ መኪናዎችን ለማስቆም የሚሞክሩ አካላቶች ነበሩ። ያ ደግሞ በኦሮሚያ ፖሊስ እና በቄሮ የማያዳግም እርምጃ ስለተወሰደባቸው በመሀል ይታይ ነበር።
ምንድን ነው የማያዳግም እርምጃ ማለት?
በመሀል እንደሚያደርጉት ሰዎችን ህዝቡ ለይቶ ነበር የሚያውቃቸው። እስከ መያዝ ድረስ ነበር። ከዛ ይዞ እስከ ሌላ ቦታ መውሰድ ወይ እነሱን እንዳይወረውሩ የማድረግ ነበር። ብዙ ቪዲዮ ነው እኔ ያለው። እስፔሻሊ ፖሊሶች በድንጋይ ስመቱ፣ ፖሊሶቹም ደግሞ ወደ እነዛ ጭስ ሲወረውሩ ነበርና ይህን የሚያደርጉ ሰዎች ጥቂቶች ነበሩ።
እነማን ናቸው ብላችሁ ነው የምታስቡት?
አንደኛ የሚገርም አብዛኛውን ፊታቸውን አናውቅም። ብናውቃቸውም እዚህ ከተማ ውስጥ በደህንነት የሚሰሩ ብዙ ሰዎች አሉ።
ግጭት ለመፍጠር የሞከሩ ፖሊስ ላይ ድንጋይ ሲወረውሩ ፖሊስ አስለቃሽ ጋዝ ወርውሯል ብለዋል እኚሁ የወሊሶ ከተማ ነዋሪ። የከፋ ጉዳት የደረሰበት ሰው ግን አለመሆኑን አክለው ገልጸውልኛል። ይህ በእንዲህ እንዳለ ትናንት ሻሸመኔና ቦኬ ውስጥ የተገደለው ሰው 6 መሆኑን የኦሮሚያ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ አዲሱ አረጋ ዛሬ ለባልደረባዬ ጃለኔ ገመዳ ገልጸዋል። ሻሸመኔ ውስጥ በመከላከያ ኃይል አባላት በሰልፍ ያልፉ የነበሩ 3 ሰዎች በወታደሮቹ የተገደሉት ከመካከላቸው ጥበቃ ላይ የነበረን ወታደር በመተናኮላቸው ነው ብለዋል አቶ አዲሱ። ኦሮሚያ ውስጥ ሰሞኑን እየታዩ ያሉ ሁኔታዎችን አስመልክቶ አቶ አዲሱ እንዲህ ብለዋል ከጃለኔ ጋር ባደረጉት ቃለ ምልልስ።
አያነ ኢሬቻ መልካውን አዳዳት ከበጀማ ቱረረት አያነ ኩን ነገር አነከን ጥሙረምኔ አማሞ ኦገንሲ ሃሮምሳ ኩን ጋሪዳ ተርካምፒ ኩደተማ ጅሩ
በተለያዩ አካባቢዎች ሲከበር በነበረው የኢሬቻ በዓል ላይ በዓሉ በሰላም እንዳይጠናቀቅ ለማድረግ አሁን ደግሞ የኦሮሚያ የተሐድሶ አመራር እየወሰደ ያለው እርምጃ ትክክል ስለሆነ ሰልፍ ወጥተን ድጋፋችንን እንግለጽ ብለው ወጣቶቻችንን እያነሳሱ በየቦታው የሚጠሯቸው ሰልፎችም የሰው ህይወት የሚጠፋበት ደም የሚፈስበት በማድረግ የተጀመረው ለውጥ እንዲቀጥል ሳይሆን የጥርጣሬ የለቅሶ ያሉባልታና የረብሻ ቦታ እንዲሆን እንዲሁም መተማመን እንዲጠፋ በማድረግ ክልሉን ለማዳከም እየተደረገ ያለ ጥረት በመሆኑ እናምናለን ብለዋል አቶ አዲሱ አረጋ። አቶ አዲሱ በሌላ በኩል ሰሞኑን በኦሮሚያ ውስጥ ባሉት ሁኔታዎች ግድያም የፈጸሙ ያቆሰሉም ሆነ ሌላ ጉዳት ያደረሱ የመንግስት ባለስልጣናት ሁሉ ይጠየቃሉ ብለዋል። እንዲህ ብለዋል
ተወና ጀለወል ነው ይሉ ገባሰን መንቀቡኒ ዱአቲ ነማቲፍ መዳው ነማቲፍ ነሞኒ ቆደ ከይሰት ቁደ
ባለኝ ዘገባ ብለዋል አቶ አዲሱ አረጋ። ግድያ የፈጸሙት ወይም ጉዳት ያደረሱት በቁጥጥር ስር ውለዋል። ለሰዎች መሞትና መቁሰል ለአካል መጉደል ምክንያት የሆኑ ወይም በዚያ ውስጥ የተሳተፈ ማንም ቢሆን ከህግ ማምለጥ አይችልም ብለዋል። በሌላ በኩልም ብለዋል አቶ አዲሱ በሁለቱ ከተሞች ማለትም በሻሸመኔና በቦኬን ማለታቸው ነው ሰልፍ ብለው ረብሻ የሚያነሳሱ ድንጋይ ያስወረወሩ የመንግስት ተቋማትን ማሳነስና ስም ማጥፋት ትክክል አይደለም፣ ስለዚህ ይህን የፈጸሙ በተመሳሳይ ሁኔታ በቁጥጥር ስር የዋሉበት ሁኔታም አለ ብለዋል። ይህ በእንዲህ እንዳለ የኦሮሚያው ገዢ ፓርቲ የኦሮሞ ህዝብ ዴሞክራሲያዊ ድርጅት ኦህዴድ ዛሬ በሰጠው መግለጫ በክልሉ የተለያዩ ከተሞች ውስጥ በተካሄዱት ሰልፎች በጠፋው የሰው ህይወትና በደረሰው የአካል ጉዳት ሐዘን እንደተሰማው አስታውቋል። በምክትል ርዕሰ መስተዳድር ማዕረግ የኦህዴድ ማዕከላዊ ጽህፈት ቤት ኃላፊ ዶክተር አብይ አህመድ በተከሰተው ሁኔታ የክልሉ መንግስትና መሪው ፓርቲ ኦህዴድ የተሰማቸውን ከፍተኛ ሐዘን ገልጸዋል። በሻሸመኔና በምዕራብ ሐረርጌ ዞን ጉዳት ያደረሱ አካላት በቁጥጥር ስር መዋላቸውንም ዶክተር አብይ ለመንግስት መገናኛ ብዙሃን አክለው አመልክተዋል።
ሰሎሞን አባተን አመሰግናለሁ ለሪፖርቱ። በሌላ በኩል በእነዚህ 2 ቀናት በኦሮሚያ የተለያዩ አካባቢዎች የተካሄዱ ሰላማዊ ሰልፎች መነሻ ከሶማሌ ክልል የተፈናቀሉ ወገኖች ቢሆንም ካለፈው ዓመት የቀጠሉ ብሶቶችም ተንጸባርቀዋል ይላሉ አንዳንድ ተሳታፊዎች። ኢህአዴግ በወታደራዊ ኃይል የረገበን ውጥረት እንደ ቋሚና ዘላቂ ሰላም ቆጥሯል፣ ያለፈውን ዓመት ሁኔታም ረስቷል ሲሉ የተቹት ደግሞ አንድ የተቃዋሚ መሪ ናቸው። እስክንድር ፍሬው ተከታዩን ዘገባ ልኳል።
ትናንት የተቀሰቀሰው ተቃውሞና የተካሄደው ሰላማዊ ሰልፍ ዛሬም ከቀጠለባቸው የኦሮሚያ ክልል ከተሞች አንዷ ሻሸመኔ ናት። የዛሬውን ሁኔታ የገለጹልኝ የከተማዋ ነዋሪ የሆኑ የአይን እማኝ በዚያ የነበሩ መፈክሮችን የተቃውሞ ድምጾችንም በስልክ አሰምተውኛል። እርሳቸው እንዳሉት በርካታ የከተማዋ ነዋሪዎች ዛሬ የወጡት ትናንት የሞቱ ሰዎችን ለመቅበር ነው። ቁጥራቸው ከፍተኛና ከትናንቱ የበለጠ እንደነበርም አብራርተዋል።
ከከተማ ነው ህዝቡ ተነስተው የሄደው። በጣም ጥምቀት ነው የሚመስለው። ይገርምሃል፣ ማለት ግጥምጥሞሹ ሁሉም እጁን ያጣመረ ነው። ከፍተኛ የሆነ የመኪና ቁጥሮች አሉ። በከፍተኛ ሁኔታ ነው የቀብር ስነስርዓታቸው የተከበረው። እስላም ክርስቲያን የሚባል የለም። ያው ሁሉም ስለሚያውቃቸው ሞቶቹም የሚታወቁ ናቸው። ህዝቡ ሁሉ በነቂስ ነው የቀብር ስነ ስርዓታቸው ነው ያለው።
እስቲ ልጠይቀዎት፣ እርስዎ ባለፈው ዓመት የነበረውንም የተቃውሞ እንቅስቃሴ ያስታውሳሉ ይመስለኛል። የአሁኑ እንዴት በዚህ ሰዓት ትናንትና ነው እንግዲህ 4 ሰዓት አካባቢ ነው ተጀመረ ያሉኝ፣ ምንድን ነው ምክንያቱ በዚህ ሰዓት እንዲቀሰቀስ ያደረገው?
በጣም የሚገርም ሁኔታ ነው። ድንገተኛ ነው የሆነውም ከመቼውም ጊዜ በላይ የተለየ ነው። ይሄ ያው ጥያቄያቸው የአብዛኞቹ በሶማሊያ ክልል የኦሮሞ ህዝብ ላይ ከፍተኛ የሆነ በደል ደርሷል። እዚህም ሻሸመኔ አካባቢ በተፈናቀሉ ለመጡት ልመና ኬር ነበረ፣ የድጋፍ የገንዘብና የተለያዩ ነገሮች። በተለይ የዛሬው ላይ 1-2 መልእክት ተላልፈዋል። ዶክተር መራራ ጉዲና ይለቀቁልን፣ ጋዜጠኛው የኦሮሞ ተወላጆች በሚል የተያዘውም አሉ፣ እነሱ ይለቀቁልን የሚል ነው። ኢህአዴግ በቃህን በቃህን፣ ኢህአዴግ በቃህን በሚል መላው ከተማ በአንድነት ነው። በጣም የሚገርም ሁኔታ ነው። ማለት እኛም ራሱ ማለት ሰብተናል። ካለው ሁኔታ አኳያ ድንገት ነው ድቡዳ የሆነው። ይገርመሃል፣ እስካሁን ድርጅቶች ተዘግተዋል፣ ባንኮች ተዘግተዋል፣ መላው እንቅስቃሴ ቆሟል። እና እጅግ በጣም የሚገርም ሁኔታ ነው። በተለይ የዛሬው እና ትላንቱ ያስፈራል።
የአሁኑ የተቃውሞ እንቅስቃሴ መነሻ ከኢትዮጵያ ሶማሌ ክልል ጋር በተፈጠረው የድንበር ግጭት የተፈናቀሉ ሰዎች ጉዳይ ቢሆንም ባለፈው ዓመት የተንጸባረቁ ብሶቶችም በድጋሚ መታየታቸውን የከተማዋ ነዋሪ ተናግረዋል።
ሁለት አቅጣጫ ይዟል። አሁን አንደኛው በተለይ በትላንቱ በነበረው በሶማሊያ ክልል መንግስት ዝም ብለዋል፣ የኦሮሞ ህዝብ ላይ ግፍና ጫና ተደርጓል ነው እና የባለፈውም ብሶት እንዳለ ሆኖ ይበልጥ ደግሞ ይሄ አሁን የሰሞኑ እንትን ህዝቡን ይበልጥ አስቆጥቶታል። ህዝብ ነው የወጣው እና በነገራችን ላይ የኦሮሞ ህዝብ ብቻ አይደለም፣ ሌላውም ብሔር በዛሬው ላይ ተቀላቅሏቸዋል። እጅግ በጣም የሚገርም ነው። ማለት ያው መልእክታቸውን የሚያስፈልጉትን ቅድምም እንደሰማው አስተላልፈዋል በሚገርም ሁኔታ ማለት ነው።
የ2010 ዓመተ ምህረትን የመንግስት አቅጣጫ ለሁለቱ ምክር ቤቶች የመክፈቻ ስብሰባ ባደረጉት ንግግር የዘረዘሩት ፕሬዚዳንት ዶክተር ሙላቱ ተሾመ ባለፈው ዓመት ተከስቶ የነበረውን አለመረጋጋትም አንስተዋል። ከዚህ አንጻር በአስቸኳይ ጊዜ አዋጁ ወቅት ከህዝቡ ጋር መጠነ ሰፊ ውይይቶች መደረጋቸውን ጠቅሰዋል። በተደረሰው መግባባት መሰረትም የአገሪቱ ሰላምና ጸጥታ ወደ ተረጋጋ ሁኔታ መመለሱን ተናግረዋል። በኦሮሚያና በኢትዮጵያ ሶማሌ አዋሳኝ ወረዳዎች የተፈጠረውን ግጭት ለመፍታትም ስራዎች እየተሰሩ መሆኑን ገልጸዋል። አንዳንድ ተቃዋሚዎች ግን ፕሬዝዳንቱም ሆነ መንግስት አንገብጋቢ ለሆነው ጉዳይ በቂ ትኩረት አልሰጡም ይላሉ። በህዝቡ ተነስተው የነበሩ ጥያቄዎችንና ወቅታዊውን የአዋሳኝ ወረዳዎች ግጭት የተከሱት የተቃዋሚ መሪና መድሎት የተሰኘው መጽሐፍ ደራሲ አቶ ልደቱ አያሌው ከነዚህ አንዱ ናቸው። ኢህአዴግ ያስቸኳይ ጊዜ አዋጅ እስከማወጅ ያደረሰውን ሁኔታ ረስቷል ሲሉን ያስረዱት
በኦሮሚያና በአማራ ክልል ከፍተኛ የሆነ የፖለቲካ ቀውስ ተፈጥሮ መንግስት አስቸኳይ ጊዜ አዋጅ ካወጀ በኋላ ፓርላማው የዛሬ ዓመት ሲከፈት ፕሬዚደንቱ ያደረጉትን ንግግር የምታስታውስ ይመስለኛል። ይሄ ችግር ከባድ ችግር ነው፣ ስለዚህ ይህን ችግር ለመፍታት ህገ መንግስታዊ ማሻሻያ እስከ መውሰድ ድረስ የደረሰ እርምጃ እንወስዳለን ብለው ነበር ቃል የገቡት። ግን ችግሩን በፖለቲካ ሳይሆን በወታደራዊ መፍትሄ ከተቆጣጠሩት በኋላ አሁን ያ ሁኔታ ተረስቶ ዘንድሮ የሰላሙ ጉዳይ እንደ ትልቅ ጉዳይም ያልተቆጠረበት ሁኔታ ነው ያየ ነው። ስለዚህ ስርዓቱ ውጥረት ውስጥ ገብቶ ችግር ውስጥ ገብቶ በነበረበት ሰዓት ህገ መንግስታዊ ማሻሻያም እንደሚያስፈልግ የተቀበሉበት ሁኔታ ነበረ። ነገር ግን አሁን በአስቸኳይ ጊዜ አዋጁ ምክንያት በወታደራዊ ኃይል የረገበውን ውጥረት እንደ ቋሚና ዘላቂ ሰላም በመቁጠር ያን ነገር የረሱበት ሁኔታ ነው ያለው።
እናም ኢህአዴግ ለመፍትሄው መስራትና አንገብጋቢ በሆነው የሰላም ጉዳይ ላይ ይበልጥ ማተኮር እንዳለበት ነው አቶ ልደቱ ያብራሩት።
ባለፈው ዓመት ይህን በተግባር አይተነዋል። እቺ ኢትዮጵያ የምትባል ሀገር ኦልሞስት ወደ መፍረስ ደርሳ ነበረ። ለዛም ነው ለመጀመሪያ ጊዜ አስቸኳይ ጊዜ አዋጅ ታውጆ ለአንድ ዓመት በአስቸኳይ ጊዜ አዋጅ ውስጥ የተዳደረችው። ይሄ ቀላል ነገር አይደለም። ስለዚህ የማስታወስ ችሎታችን በጣም ዝቅተኛ ሆኖ ካልሆነ በስተቀር ያን አደጋ መርሳት የለብንም። ይሁን የዘንድሮው የፕሬዚደንቱ የፓርላማ መክፈቻ ንግግር ያን የረሳ ሆኖ ነው ያየሁት። በጣም የደነገጥኩት ለዛ ነው። በእኔ እምነት ኢትዮጵያ ውስጥ አሁን ዋናው ቀዳሚ ትኩረት ማግኘት ያለበት የሰላም ጉዳይ ነበር። የብሔር ብሔረሰብ ጥያቄን ብለው፣ የአንድነት ጥያቄን ብለው፣ ከድህነት የመውጣት የኢኮኖሚ ጥያቄን ብለው መሰረቱ ሰላም ነው። ሰላም በሌለበት ሁኔታ እነዚህን ነገሮች ሁሉ መተግበር አንችልም። ስለዚህ ለእኔ ኢትዮጵያ ውስጥ አሁን ያሉት መሰረታዊ ጥያቄዎች 3 ናቸው ልል እችላለሁ። የመጀመሪያው ሰላም ነው። ሁለተኛው ወይም የሚቀጥለው ሰላም ነው። ሶስተኛውም ሰላም ነው። ሰላምን ተከትለው ነው ሌሎቹ በዘላቂነት የሚቆሙበት መሰረት የሚያገኙት። ሰላም በተረሳበት ሁኔታ ላይ ችግሮቻችንን መፍታት ምን ይችላል ይመስላል?
ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የመላ ኢትዮጵያ አንድነት ድርጅትና ሰማያዊ ፓርቲ በኦሮሚያና በሶማሌ ክልሎች መካከል የተፈጠረውን ግጭት እንዲያጣራ የላኩት ኮሚቴ ዘገባውን አቅርቧል። ኮሚቴው በዘገባው አያሌ የኦሮሞ ተወላጆች እንደተገደሉና በመቶች የሚቆጠሩ ደግሞ ዛሬም ማድራሻቸው እንደማይታወቅ አመልክቷል። ፓርቲዎቹ ለዜጎች ወቅታዊና በቂ ጥበቃ አላደረገም ሲሉም መንግስትን ይወቅሳሉ። መልስካቸው አማ ዝርዝሩን ልኳል።
ሁለቱ ተቃዋሚ ፓርቲዎች ዛሬ በጠሩት ጋዜጣዊ ጉባኤ ላይ በኦሮሚያና በሶማሌ ክልሎች መካከል የተፈጠረውን ግጭት እንዲያጣራ የሰየሙት ኮሚቴ ያቀረበውን ዘገባ በጋዜጣዊ መግለጫ መልክ አሳውቀዋል። የኮሚቴውን ግኝት መሰረት አድርጓል የተባለው የፓርቲዎቹ የጽሑፍ መግለጫ እንደሚያትተው ግጭቱ ቀደም ብሎ እንደተቀሰቀሰ ያስገነዝባል። ሁኔታው ይበልጥ የተባባሰው ግን መስከረም 2 ቀን 2010 ዓ.ም ምስራቅ ሐረርጌ አወዳይ በተባለችው ከተማ አንድ የሶማሌ ተወላጅ ባለሀብት በመገደሉ እና ይህን ተከትሎ ደግሞ በሶማሌ ክልል ውስጥ በኦሮሞ ተወላጆች ላይ ቤታቸውን የማቃጠል፣ ንብረታቸውን የመዝረፍና ግድያም የተፈጸመባቸው በመሆኑ እንደነበረ ያስታውሳል። የጽሑፉን መግለጫ በንባብ ያሰሙት የመኢአድ ዋና ጸሐፊ አቶ አዳነ ጥላሁን የኮሚቴውን ግኝቶች ዘርዝረዋል።
መስከረም 2 ከጧቱ 1 ሰዓት አካባቢ ጅጅጋ ከተማ ከሼክ ኑር ሁሴን ሐረር ኬላ አዲሱ ታይዋን ተብሎ በሚታወቀው ቦታ በግምት ከ170 በላይ የሚሆኑ የኦሮሞ ተወላጆች በረጅም ሎቤድ መኪና ተጭነው ቶጋ ወደሚባል ቦታ ከተወሰዱ በኋላ እስካሁን የት እንደደረሱ አለመታወቁን፣ በዕለቱ በነበረው ብጥብጥ በርካታ ሰዎች የተገደሉ ሲሆን በተለይም እጅግ አሳዛኝ የሆነው በግምት 17 ዓመት ዕድሜ ያላት አንዲት የኦሮሞ ተወላጅ ቀበሌ 04 ላይ በድንጋይ ተወግራ በአሰቃቂ ሁኔታ ስትገደል የተመለከቱ ግለሰቦች መናገራቸውን።
በሁለቱ ክልሎች መካከል ይህን ያህል የሰው ሕይወት ሲጠፋና ንብረት ሲወድም የፌዴራል መንግስት በቂ እርምጃ እንዳልወሰደም መግለጫው ይናገራል። አቶ አዳነ ጥላሁን
የአንድ ሀገር መንግስት የዜጎችን መብትና ሰላማዊ የሆነ የተረጋጋ ኑሮ የማስጠበቅ ግዴታ ያለበት ቢሆንም በሁለቱ አጎራባች ክልሎች መካከል ቅራኔው ሰፍቶ ወደ ግጭት ሲያመራ፣ የሰው ሕይወት ሲጠፋን፣ ንብረት ሲወድም፣ ብሎም ነዋሪዎች ከየመኖሪያ ቀያቸው ሲፈናቀሉ የወሰደው አፋጣኝ የማስማማት እርምጃ ካለመኖሩም በላይ ወገኖቻችን ሲደበደቡ፣ ከቤት ንብረታቸው ሲፈናቀሉም ሆነ ሲገደሉ የሀገር ጸጥታን ያስጠብቃል ተብሎ የሚታመነው የሀገሪቱ መከላከያ ኃይል ጣልቃ ገብቶ ጸጥታውን የማረጋጋት ስራ ለመስራቱንም በርካታ ታዛቢዎች በቁጭት ተናግረዋል።
መግለጫው እንደሚለው በአሁኑ ወቅት ከቤት ንብረታቸው ተፈናቅለው በሐረሪ ክልል አማሬሳ መጠለያ ጣቢያ የተጠለሉ ከ3500 በላይ ዜጎች በቂ ምግብና ልብስ እንዲሁም የመኝታ ፍራሽ የላቸውም። በደረቅ ወለል መጋዘን ውስጥ ይገኛሉ። በምግብና በንጹህ ውሃ እጥረት ምክንያትም ሕፃናት ለተቅማጥ በሽታ መዳረጋቸውን የልዑካኑ ዘገባ አረጋግጧል። ፓርቲዎቹ በዚሁ መነሻ መንግሥትን ከመክሰሳቸውን በተጨማሪ ጥሪ አቅርበዋል። አቶ አዳነ ጥላሁን
መንግሥት እያስተዳደረ ያለውን ሕዝብ ሰላምና ደህንነት የማስጠበቅ ኃላፊነት እያለበት ይህ ባለመፈጸሙ በኦሮሞ ወገኖቻችን ላይ ለደረሰው የሰብአዊ ውድመት ተጠያቂ በመሆኑ ስህተቱን በግልጽ አምኖ ጉዳት የደረሰባቸውን ወገኖች በይፋ ይቅርታ እንዲጠይቅ አጥብቀን እንጠይቃለን። መንግሥት ለሞቱት ቤተሰቦች የሞራል ካሳ በመክፈልና ቤት ንብረታቸው ለወደመባቸውም ወገኖች በአፋጣኝ ማቋቋሚያ ሰጥቶ የተረጋጋ ኑሮ ይኖሩ ዘንድ አፋጣኝ እርምጃ እንዲወስድ አሁን በድጋሚ እንጠይቃለን።
የተሰጠውን መግለጫ አስመልክቶ በአብዛኛው የተገለጸው በኦሮሞ ዜጎች ላይ የደረሰውን በደልና ግፍ መሆኑን አስታውሶ በሶማሌ ዜጎች በኩል የተፈጸመ ባለመኖሩ ነው ኮሚቴው በዘገባው ያልጠቀሰው ለሚለው የጋዜጠኛ ጥያቄ የኮሚቴው መሪ እና የሰማያዊ ፓርቲ የብሔራዊ ምክር ቤት አባል አቶ አስናቀ ሸንገማ ምላሽ ሰጥተዋል።
እኛ መጀመሪያ ይህን ነው ኦሮሚያ ክልል ውስጥ የተፈጠረውን ነገር ለማየት ነው ሶማሊያ ክልል የመግባት እድሉም ስላልነበረን እንጂ ሶማሊያ ችግር አልደረሰም ወይም የሶማሌ ተወላጅ አልሞተም የሚል የሪፖርታችን ድምዳሜ መነሻም አይደለም። በአይናችን ያየነውን የተፈናቀሉ ወገኖች ባሉበት ካምፕ ላይ ያደረግነውን ኢንተርቪው መሰረት አድርገን ያቀረብነው ሪፖርት እንጂ የሶማሊያንም ተጎጂዎችን ምን ደረጃ ላይ ናቸው፣ የት መጠለያ ነው ያሉት የሚለውን ነገር ስለማያካትት እኛ ምስራቅ አረርጌ ወይም ሐሪ ክልል ተብሎ የሚጠራው አካባቢ ያለውን ሂደት ነው አጣርተን የመጣ ነው። በሁለቱም ፓርቲዎች ሶማሊያ አልተጎዳም፣ ኦሮሞ ብቻ ተጎድቷል የሚል ኢምፕሊኬሽን የለንም።
በኦሮሚያና በሶማሌ ክልሎች አዋሳኝ ስፍራዎች አካባቢ በተፈጠረው ግጭት ዙሪያ መንግስት መንስኤውን እየመረመረ እንደሆነ፣ ተፈጸመ በሚባለው በደልም አጥፊዎች ናቸው ብሎ የጠረጠራቸውን በቁጥጥር ስር እያዋለና ምርመራ እያደረገ መሆኑን በተለያዩ ባለሥልጣናት አንደበት ይናገራል። ግጭቱ አሁንም ሙሉ በሙሉ እንዳልቆመ የመንግሥት ኮሚኒኬሽን ጉዳዮች ጽሕፈት ቤት ሚኒስትር ዶክተር ነገሪ ሌንጮ በቅርቡ ከቪኦኤ ጋር ባደረጉት ቃለ ምልልስ መግለጻቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የአማራና የቅማንት ህዝቦች ተቀላቅለው በሚኖሩባቸው 8 ቀበሌዎች በተካሄደው ውሳኔ ህዝብ 7ቱ በነባሩ አስተዳደር መቀጠል እንደሚፈልጉ በድምፃቸው ያረጋገጡበትን ውጤት የፌዴሬሽን ምክር ቤት አጸደቀ። የፌዴሬሽን ምክር ቤት ውሳኔውን ያሳለፈው የውሳኔ ህዝቡን አስመልክቶ ከብሔራዊ ምርጫ ቦርድ በቀረበለት ሪፖርት ላይ ከተወያየ በኋላ ነው። በቀረበው ሪፖርት መሰረት ምርጫ ከተካሄደባቸው 8 ቀበሌዎች መካከል በጭልጋ ወረዳ ኳበር ሎሚዬ የተባለች ቀበሌ በቅማንት አስተዳደር ስር የተካለለች ሲሆን ቀሪዎቹ 7 ቀበሌዎች በነባሩ አስተዳደር እንዲካለሉ የምርጫ ውጤት አሳይቷል። የምርጫን ውጤት አስመልክቶ ሶሎሞን ክፍሌ 2 የተለያየ አስተያየት ያላቸውን ወገኖች አነጋግሯል።
ዛሬ ብሔራዊ የምርጫ ቦርድ ለኢትዮጵያ ፌዴሬሽን ምክር ቤት ያቀረበውን ሪፖርት እንዴት አገኙት ስል በቅድሚያ ጥያቄ ያቀረብኩት እዚህ በዩናይትድ ስቴትስ ሎስ አንጀለስ ካሊፎርኒያ ነዋሪ ለሆኑት ለአቶ አቡኑ ብሩ ነው። በጎንደር ኅብረት ለኢትዮጵያ አንድነት በተባለው ድርጅት ውስጥ የአመራር አባል መሆናቸውን ገልጸውልኛል። ቀድሞውኑ አንድን ሕዝብ ከሁለት ለመክፈል ምርጫ አያስፈልግም ስንል ተቃውመን ነበር። ውጤቱ የምንፈልገውን ቢያንጸባርቅም ሂደቱ ግን ትክክል አልነበረም ብለዋል አቶ አቡኑ ብሩ ያብራሩታል።
ሪፖርቱ ያው የህዝብ ውሳኔውን ህዝብ የወሰነውን ውሳኔ አቅርቧል። ጥሩ ነው። ህዝቡ አብሮ መኖርን ይፈልጋል። አብሮ መኖርን እንፈልጋለን ብሎ በሰጠው ድምፅ መሰረት እንግዲህ ምርጫ ኮሚሽን ያን እንትን አቅርቧል። ያን ሊቀይረው የሚችለው ሁኔታ የለም። ከመጀመሪያውም እኛ ጎንደር ኅብረት ምርጫ የሚባል ነገር በአንድ ህዝብ መካከል አንድን ህዝብ ከሁለት ለመክፈል ምርጫ አያስፈልግም ብለን የተቃወምነ ክፍሎች ስለሆነ ምርጫው ውጤት በዚህ መንገድ በጥሩ መንገድ እኛ በምንፈልገው መንገድ ቢሄድም የተደረገው ድርጊት ግን ትክክል አልነበረም።
በሪፖርቱ መሰረት ምክር ቤቱ በጭልጋ ወረዳ የኳበር ሎሚዬ ቀበሌ ነዋሪዎች የሰጡትን ድምፅ መሰረት በማድረግ በቅማንት የራስ አስተዳደር ስር እንድትሆንና ቀሪዎቹ 7 ቀበሌዎች በነበሩበት እንዲቀጥሉ የቀረበውን የምርጫ ውጤት በሙሉ ድምፅ አጽድቋል ተብሏል። እና አሁን ቀሪዎቹ 7ቱ የአማራና የቅማንት ህዝቦች ወደ ነባር አስተዳደር ሲጠቃለሉ ብቻዋን የምትቀረው ቀበሌ እጣ ፈንታ ምን የሚሆን ይመስሎታል የሚል ጥያቄም ለአቶ አቡኑ ብሩ አቅርቤያለሁ።
እንግዲህ መንግስት እንዴት እንደሚያደርጋት እሷን በጣም የሚቸግር ነገር ነው። እሷን ብቻዋን ራሷን አስይዞ ሊያስኬድ አይችልም። እንደገና ደግሞ እነዚህ በሙሉ በአካባቢው ያሉት አብረን ወደ ድሮው ነው የምንኖር ሲሉ እሷ ለብቻዋ ተከልላ ደሴት ሆና ምን ሊያደርጓት እንደሚችሉ እንግዲህ ለወደፊቱ የምናየው ነው የሚሆነው። ለአሁኑ ግን አንድን ህዝብ እንደዚህ አድርጎ በተሳሳተ መንገድ ወደዚህ አቅጣጫ መውሰድ በጣም የሚያሳዝን ነው። ይሄ ህዝብም አሁን የሎሚዬ ኳበር ህዝብ እንደገና ምርጫ ይደረግ ልን ብሎ መጠየቅ አለበት ብዬ አስባለሁ። ምርጫ ከተባለ ወይም ደግሞ የተደረገውን ምርጫ በድምጻቸው ወስናቸዋ ብሎ ስለሚከራከራቸው እንደገና ወይም ወደ ምርጫ በትክክል ሂዶ ወደ ህዝቡ ወደ ወገናቸው መመለስ ያለባቸው ይመስለኛል። ወደ ኑሯቸው ወደ አንድ ላይ እንጂ እንዴት አይነት አስተዳደር በሎሚዬ ኳበር ብቻ ሊመሰረት እንደሚችል አስቸጋሪ ሁኔታ ነው የሚሆነው።
በጎንደር ኅብረት ለኢትዮጵያ አንድነት ድርጅት የአመራር አባል አቶ አቡኑ ብሩን አመሰግናለሁ። ወደ ሁለተኛው አስተያየት ሰጪ ልለፍ። እርሳቸውም እዚሁ በዩናይትድ ስቴትስ ሲያትል ዋሽንግተን ነዋሪ ናቸው። የሚሰጡት አስተያየት በግል እንጂ የሚወክሉት ድርጅት እንደሌለ ነግረውኛል። በቅማንትነቴ የምወክለው የቅማንትን ዲሞክራሲያዊ ጥያቄ አንስቶ የሚንቀሳቀሰውን የቅማንት ህዝብ ነው ብለዋል አቶ ጥጋቡ ክብረት ተቀባ። የረፈረንደሙን ውጤት እንዴት አገኙት?
እኔ ውጤቱን እንደ እኔ ከጠበቅኩት በላይ ሆኖ ነው ያገኘሁት። ባለፈው ያው በ8 ቀበሌዎች ላይ ምርጫ ቦርዱ ድምፅ ለማሰጠት ሲወስን በአፈጻጸሙ ላይ ችግር የገጠመው መሆኑን በቅሬታ ቀርቦለታል። እነዚህ ችግር የገጠሙት ደግሞ ያፈጠጡ አይን ያወጡ የባዕዴን የድርጅት ስትራክቸር ከቀበሌ ድረስ ወርዶ የቅማንት መራጮችን እንዳይመርጡ በተወሰነ ደረጃ የከለከለበት፣ የምርጫ ካርዳቸውን ተቀብሎ የቀደደባቸው ድምፅ እንዳይሰጡ ከፍተኛ የሆነ ተጽዕኖ ያሳደረ ነው የነበረው። በተለይ ደግሞ ኮዘራ ተብሎ በምትጠራው ቀበሌ እኔ አካባቢውንም አውቀዋለሁ። የቅማንት ሕዝብ የሚኖርበት ከ90% በላይ የቅማንት ሕዝብ የሚኖርበት ቀበሌ ነው። ይሄ ቀበሌ ከዚህ በፊትም ያለ ቅማንቶች በመሆናችን ያለ ሬፍረንደም ወደ ቅማንት አስተዳደር መካለል አለብን ብለው ጠይቀው የነበሩ በመሆናቸውና ጥያቄውን የተወሰኑም ቢሆን የአማራ ወንድም እህቶች አብሮ የሚኖሩ ስለሆነ በሪፍረንደም ይፈታ የሚለው ነገር ቀርቦ ሪፍረንደም ለማድረግ ከስምምነቱ ላይ አብሮ ሂዶ ገብቶ ነበር። ዞሮ ዞሮ ግን አሁን በተደረገው ምርጫ ኮዘራ ሙሉ በሙሉ ህገወጥ የሆነ ምርጫ ሊባልም የማይችል ምርጫ ነው የሚል ስም የማያሰጠው ከፍተኛ የሆነ የህዝብን መብት የተጨበረበረበት ህዝብ መብቱን ያጣበት ነው ብዬ ነው የምወስደው። በሌሎችም በነጋዴ ባህሪያቸው ከተፈጸሙት መካከል 18 ያልሞላቸው መታወቂያ እየተሰጣቸው እንዲመርጡ ከሌላ ቀበሌ ተነስተው ጊዜያዊ መታወቂያ ተሰጥቷቸው ከማይኖሩበት ቀበሌ እንዲመርጡ የመደረግን ሁላ ጨምሮ ከፍተኛ የሆነ የምርጫ ህጉን የጣሰ ነው የነበረው። ነገር ግን ምርጫ ቦርዱ ይሄ ህጋዊ ነው፣ ለዚህ ሁሉ ለቀረበው ለዚህ ሁሉ ቅሬታዎች ቀርበዋል፣ ለምርጫ ቦርዱ ለሚመለከተው አካል በቅማንት ህዝብ በኩል ቅሬታዎችን አቅርቧል። ቅሬታዎችን ለምን ምርጫ ቦርድ እንዳላስተናገዳቸው አናውቅም። በሚያሳፍር ሁኔታ ምርጫው በዲሞክራሲ የተሟላ ህዝቡ የተሳተፈበት ምንም አይነት ቅሬታ ያልተፈጸመበት ምርጫ ተካሂዷል ብሎ ማቅረቡ የሀገሪቱን የፌዴሬሽን ህገ መንግስት በራሱ የመጣስ አይነት ዜና ነው ያቀረበው ብዬ ነው ማስበው። እና ምርጫው ትክክል አልነበረም። አሁንም ያልተደረጉ እንደገና 4 ቀበሌዎች አሉ ገና ምርጫ ያልተደረገባቸው። እነዚህ ምርጫም በቀጥታ በነጻነት ህዝቦች መርጠው የራሳቸውን እድል በራሳቸው እንዲወስኑ ቢመቻችም የበለጠ ይሆናል የበለጠ ለህዝቦች በህገ መንግስቱና በመንግስቱ ላይ አስተማማኝነትን መተማመንን ይፈጥራል ብዬ ገምታለሁ።
አቶ ጥጋቡ ክብረት ተቀባን አመሰግናለሁ። ቀደም ሲል የአማራውን ክልላዊ መንግስት ቃል አቀባይ አቶ ንጉሱ ጥላሁንን ለማግኘት ሞክሬ ነበር። ጥረቴ ለዛሬ አልተሳካም። በቀጣይ ዝግጅቶች ለማቅረብ እንሞክራለን። በመጨረሻም የፍልስጤማውያን ተቀናቃኝ አንጃዎች ፋታህና ሐማስ ተደራዳሪዎቻቸው ዛሬ ካይሮ ውስጥ ስምምነት ተፈራርመዋል። ሁለቱ ቡድኖች እንደ አውሮፓውያን ዘመን አቆጣጠር በ2007 ዓ ም ከተከፋፈሉ ወዲህ በተደጋጋሚ ባደረጓቸው ድርድሮች ማከናወን ተስኗቸው የነበረውን የእርቀ ሰላም ውል ዳር አድርሰዋል። ኤድዋርድ ዩሬኒያን ከካይሮ ለቪኦኤ ባስተላለፈው ዘገባ ሐማስና ፋታ ከስምምነት የደረሱት በግብፅ የስለላ ባለሥልጣናት አደራዳሪነት ለሦስት ቀናት ካደረጉት ውይይት በኋላ ነው። ቆንጅታዬ ዘገባውን ታቀርባለች።
ላለፉት 10 ዓመታት ጸበኞች ሆነው የቆዩት የሁለቱ ቡድኖች የሐማስና የፋታህ ዋና ዋና ተደራዳሪዎች የግብጽ ባለስልጣናት ትኩር ብለው የተመለከቷቸው የእርቀ ሰላም ውሉን ተፈራርመው በፈገግታ እጅ ለእጅ ተጨባብጠዋል። ዋናው የፋታ ተደራዳሪ አዛም አህመድ ከፊርማው ስነ ስርዓት በኋላ ለጋዜጠኞች በሰጡት ቃል የስምምነቱ ቁልፉ አካል ጋዛ ወደ ፍልስጤማውያን የአንድነት መንግስት ስር ተመልሳ እንድትገባ የሚያደርግ በመሆኑ ነው ብለዋል።
ተም አልኢትፋቅ አልካሚል አላ መፍሁም
ሁለቱ ፓርቲዎች የፍልስጤም አስተዳደር በሕጉ መሰረት በይፋ ኃላፊነቱን ይዞ እንዲንቀሳቀስ ተስማምተዋል ብለዋል አዛም። የሐማስ ዋና ተደራዳሪ ሳላህ አዙሪ ጭቅጭቁን ማብቃት ለሁለቱም ወገኖች የሚበጅ ሆኖ አግኝተነዋል ብለዋል። የወደፊት እጣችንን የምንጋራ የአንድ ቤተሰብ ልጆች ነን። ስለዚህ እጅ ለእጅ መያያዛችን ይጠቅመናል ብለዋል የሐማሱ ተደራዳሪ። ያለን ብቸኛ አማራጭም ወደ አንድነት አምርተን የህዝባችንን ምኞት ማሳካት ነው ብለዋል። የግብጽ የዜና ማሰራጫዎች ባወጡት ዘገባ መሰረት ሐማስ እንደ አውሮፓውያን አቆጣጠር በ2005 ዓ.ም ከእስራኤል ጋር በደረሰው ስምምነት መሰረት የራፋ የድንበር መተላለፊያን ለፍልስጤማውያን አስተዳደር የጸጥታ ኃይሎችና ለአውሮፓ ህብረት ተቆጣጣሪዎች ሊያስረክብ ተስማምቷል። የፍልስጤም አስተዳደር የጸጥታ ኃይሎች ጋዛ ውስጥ ከሐማስ ኃይሎች ጎን ይሰማራሉ። ከዚያም ግብጽና እስራኤል ጋዛ ላይ ያለውን የኤሌክትሪክ ኃይል ቀውስ ለማቅለል ለዋናው የጋዛ የኤሌክትሪክ ማመንጫ ተጨማሪ የነዳጅ አቅርቦት ይልካሉ። ሂላል ሐዛን ቤይሩት አሜሪካን ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። ይህ የፍልስጤማውያን እርቀ ሰላም ውል የትራምፕ አስተዳደር በአረብ ሀገሮችና በእስራኤል መካከል የሰላም ስምምነት እንዲደረግ የያዘው ዓለም አቀፍ ስትራቴጂ አካል ነው ብለው ያምናሉ። ይሄ እንዲሆን ደግሞ አሉ፣ እንደ ሳውዲ አረቢያ ያሉት ዋናዎቹ የአረብ ሀገሮች ለየህዝቦቻቸው ለማቅረብ የሚችሉት መፍትሄ መፈለግ ይኖርባቸዋል።
The Saudis want peace with Israel. They want to recognize Israel. They want to create an anti-Iranian...
ሳውዲዎች ከእስራኤል ጋር ሰላም መፍጠር ይፈልጋሉ። ለእስራኤል እውቅና መስጠት ይፈልጋሉ። ጸረ ኢራን ህብረት መመስረትም ይፈልጋሉ። ይህን ሁሉ ለማድረግ የሚችሉት ደግሞ የእስራኤልና የፍልስጤማውያን ግጭት እንዲያከትም አድርገው በህዝባቸው ዘንድ አመኔታን ካገኙ ብቻ ነው።
የፋታህ ባለስልጣን የሆኑት ዛካሪያ አካ ለአረብኛ የዜና ማሰራጫ በሰጡት ቃል እንዳሉት የፍልስጤም ፕሬዚደንት ማህሙድ አባስ በሚቀጥለው ወር ውስጥ ጋዛን ይጎበኛሉ። በዚህ በጥቅምት ወር ውስጥ ደግሞ ፋታህና ሐማስ ስብሰባ ይቀመጡና በቀጣዩ ዓመት ለሚካሄደው ፕሬዝደንታዊና ምክር ቤታዊ ምርጫ አደረጃጀት ላይ ውሳኔ ይሰጣሉ። በዘገባዎች መሰረት በሁለቱ ወገኖች ድርድር ወቅት የእስራኤል ባለስልጣናት ሐማስ የእስረኛ ልውውጥ ለማድረግ እንዲስማማ ግፊት ለማድረግ ከግብጽ አቻዎቻቸው ጋር ተገናኝተው ሲነጋገሩ ነበር። በጉዳዩ ላይ የተደረሰ ስምምነት ይኖር እንደሆነ ግን አልታወቀም።
አድማጮች የምትከታተሉት በ19ና በ2 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። በማህሙድ አህመድ ጊዜ በተባለች ዜማ ወደ መጨረሻዎቹ ቅንብሮች እንሸጋገራል።
Yeah.
ማህሙድ አህመድን ለቆየች ግን አሁንም ድረስ ለማትጠገብ ዜማው እናመሰግናለን። ከመጨረሻው ቅንብር ላይ ደርሰናል አድማጮች። ሴቶችና ቤተሰብ እንደ አውሮፓውያን ዘመን አቆጣጠር የያዝነው ጥቅምት ወር የጡት ካንሰር ግንዛቤ ማስጨበጫ ወር ነው። ስለ ጡት ካንሰር መከላከል ሕክምናና የተለያዩ ድጋፎች ላይ ትኩረት ያደረጉ እንቅስቃሴዎች በዚህ ወር ጎላ ያለ ትኩረት ያገኛሉ። ዋሽንግተን ዲሲና አካባቢዋ ለሚገኘው የኢትዮጵያውያንና ኤርትራውያን ማኅበረሰቦች ስለ ጡት ካንሰር መረጃ ለማካፈል ከጥቂት ዓመታት በፊት የተቋቋመው አልፋ የጡት ካንሰር ማኅበረሰባዊ መረዳጃ አገልግሎት በየዓመቱ የድጋፍ ማሰባሰቢያና ግንዛቤ ማስጨበጫ የእግር ጉዞ መርሃ ግብር ያካሂዳል። የስብስቡ መስራች ወይዘሮ ቬሮኒካ ሙሴ ከሴቶችና ቤተሰብ አዘጋጅ ቆንጂት ታየ ጋር ቆይታ አድርገዋል።
ቬሮኒካ ሙሴ፣ ስለ ጊዜሽ በጣም አድርጌ አመሰግናለሁኝ። እስኪ በመጀመሪያ አልፋን ለአድማጮቻችን አስተዋውቂ።
ጤና ይስጥልኝ። አልፋ ከተቋቋመ 5 ዓመት ሆኖታል። ይህም ድርጅት የሚካሄደው በኔብና በአጋሮቼ በብዙሀን ወጣቶች ነው። ይህም ድርጅት ትልቁ ሚና በእኛ ማህበረሰብ ስለ ጡት ካንሰር በሚመለከት ግንዛቤ ለመፍጠር ነው እና በአመት አንዴ የእግር ጉዞ ይዘጋጃል። ብዙ እርዳታ፣ በገንዘብ እርዳታ ይካሄዳል እና ይህም እርዳታ ለዚህም ላለን ምሳሌ ለሚባል የሰፖርት ግሩፕ አቋቁመናል። በቨርጂኒያ እና በሜሪላንድ ለተወሰኑ እህቶቻችን ኢንሹራንሱን ካቨር ቢያደርግላቸው አንዳንድ ጥቂት ድጎማ እናደርጋለን። በተረፈ ደግሞ ለኢትዮጵያና ለኤርትራ ላሉ ወገኖቻችን ነው የምንረዳው። አሁን ትልቁ ደግሞ ዝግጅታችን ማሞግራምን ለመላክ ካለፉት አመታት ጀምረን ትልቁ ጎላችን እሱ ነው።
የማሞግራም መሳሪያውን ለመላክ ወደ ኢትዮጵያና ኤርትራ። እሺ ቬሮኒካ፣ እንግዲህ ይህንን አልፋ የጡት ካንሰር ግንዛቤ ማስጨበጫና ድጋፍ መስጫ ስብስብ ስታቋቁሚ ከግል ተሞክሮሽ ተነስተሽ ከሌሎች ወገኖችሽ ጋር ተመካክራችሁ ያቋቋማችሁት ነው። ስንት አመት ሆነው ይህንን አልፋን ካቋቋማችሁ?
አልፋ ከተቋቋመ 5 አመቱ ነው። ይሄን ደግሞ ተነሳስቶ ሊደርስ የቻለው ያው እኔ ባለፍኩበት መንገድ እኔ ራሴ የቋቋመ ድርጅት ነው እና አሁንም ብቻችንን እንዳልሆነ የታመመውም ህብረተሰቡም ያልታመመውም የሚያግዘንም አብረን ሆነን ይሄን ጉዞ ለመጓዝ እንድንችል አድርጎናል።
ተደጋግፈን የምንወጣው ነው
ለመወጣት
ምሳሌም የተቋቋመው በአልፋ ስር ይህንኑ ሌሎች እህቶቻችሁን ለማገዝ እንደሆነ ነው የገለጽሽው። እና በምን መንገድ ነው የምታገኟቸው? እንዴት ነው የምትረዷቸው?
ምሳሌ እንግዲህ ያው በዚሁ በሚዲያ በእኔ ወጥቼ ንግግር አደርጋለሁ። በግሩም ጉዞዎች ላይ የምናገኛቸውን እህቶች በዚህ ጉዳይ የተያዙትን አርሊንግተን ያለው ወደ 30 የተመዘገቡ እህቶቻችን አሉ። ከዛ ደግሞ ከአርሊንግተን በኋላ አምና ደግሞ እንደዚሁ ሲልቨር ስፕሪንግ ባለው የኢትዮጵያ ኮሚኒቲ እዛም ተቋቁሞ እዛም ብዙን ጥር አለ እና ይሄ ደግሞ በጣም ትልቅ የመረዳዳት ማህበር ነው። ምክንያቱም በወራንዴ የአርሊንግተኑ ወራንዴ የመጨረሻው ቅዳሜ ነው የምንገናኘው። የሲልቨር ስፕሪንግ ደግሞ አሁን ሁለተኛው ቅዳሜ ላይ እንገናኛለን እና በዚህ ወቅት የራሳችንም ሐኪሞች እንጋብዛለን፣ ኒትሪሽኖች እንጋብዛለን።
ስነ ምግብ የሚያስተምሯቸው
ለካንሰርም ለማንኛውም ኒትሪሽን ደግሞ ትልቅ ሚና ስላለው ራሳችንን እናስተምራለን። አንዳንዴም ደግሞ ዝም ብለን እርስ በርስ ያሳለፍነውን እንደዚሁ መጥተን አውጥተን ተደጋግፈን አይዞሽ አይዞሽ ተባብለን እንለያያለን። ብዙ እህቶች አፍርተናል። አንዳንዶቹ በጠና ሲታመሙ ደግሞ ምግብ በመውሰድ አይዟችሁ በመባባል ከእኛም ውስጥ ደግሞ የተለዩ ሲለዩን ደግሞ እንደዚሁ ለቤተሰቡ በአቅማችን እርዳታ መገኘት በሀዘናቸው ላይ የተመሳሰሉት ነገሮችን በማድረግ የማህበሩ ሰብአዊ ስራዎች እንሰራለን።
በጣም ትልጋፍ ጉዞ መሳተፍ የሚፈልጉ የት ነው መምጣት ያለባቸው? ለመመዝገብስ በምን አድራሻ ነው የሚመዘገቡት? ይህንን ብትገልጭልን ትልቅ መረጃ ይሆናል ብዬ ነው።
እሺ፣ አሁኑ ቅዳሜ ኦክቶበር 14 በፈረንጆች አቆጣጠር በ9 AM ጠዋት አርሊንግተን በሚገኘው ባርክሮፍ የሚባል ፓርክ 4200 ሳውዝ 4 ማይል ራን ድራይቭ ላይ አርሊንግተን ነው። ያው ኦንላይን ወይም በስልክ ቁጥር 703 395-6093 ቬሮኒካ ብለው ቢደውሉ እናመላከታቸዋለን። በተለይ በዚህ በቨርጂኒያ ሜሪላንድ ዲሲ ነዋሪዎች ከሆኑ እንዲመጡ በጣም ትልቅ መልእክት ማስተላለፍ እፈልጋለሁ።
በጣም ጥሩ። ብዙ ተሳታፊ እንደምታገኙ ተስፋ አደርጋለሁኝ። ቬሮኒካ፣ ይህንን የእግር ጉዞ የድጋፍ ጉዞ ከጀመራችሁበት ጊዜ አንስቶ በየአመቱ ቁጥር እየጨመረላችሁ ነው? አበረታች ነው? እንዴት ነው?
በጣም አበረታች ነው። በጣም ደስ ይላል። አዎ ስንጀምር ወደ 200-300 ይሆናል፣ ግን በየአመቱ በ50 አሁን ዘንድሮ በተለይ በጣም አበረታች ነው። ምክንያቱም ብዙ ጊዜ እኛ ህዝብ እዛው ነበር መጥቶ የሚመዘገበው። አሁን ግን ኦልሬዲ ወደ 200 ሰብ ኦልሬዲ ተመዝግቧል እና በጣም አበረታች ነው። በጣም በተለይ ይህንን ምስጋና ለወጣቶቹ መስጠት ፈልጋለሁ። የእኛ ወጣቶች በጣም በዚህ ነገር ተነክተው በጣም ለማገዝና ለመተባበር አይዟችሁ ለማለት በጣም ይረዱናል። እኛም ይህንን ጅት እነሱ ተተኪ ወጣቶች ስለሆኑ ወደ እነሱ ማስተላለፍ የምፈልግ ይህንን ስራ በርትተው ይዘውታል።
በጣም አመሰግናለሁ ወይዘሮ ቬሮኒካ ሙሴ።
አመሰግናለሁ። እኔም
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ዩናይትድ ስቴትስ ስደተኞችን በጸጋ የመቀበልና እንክብካቤም የመስጠት የኖረ ልምዷን ትቀጥላለች። የዛሬው ርዕሰ አንቀጽ መግቢያ ሐረግ ነው። በመጪው 2018 የበጀት ዓመት ዩናይትድ ስቴትስ 45,000 ስደተኞችን ትቀበላለች። ከአፍሪካ 19,000፣ ከምሥራቅ እስያ 5,000፣ ከአውሮፓና ከመካከለኛ እስያ ሀገሮች 2,000፣ ከላቲን አሜሪካና ከካሪቢያን 1,500፣ ከቅርብ ምሥራቅና ከደቡብ እስያ 17,500 ስደተኞችን እንደምታስተናግድ ርዕሰ አንቀጹ በዝርዝር አስፍሯል። አዲሱ የስደተኞች ቁጥር ጣሪያ በቅርብ ዓመታት ከነበሩት ዝቅ ያለ መሆኑን፣ ለዚህም በርካታ ምክንያቶች እንዳሉ የሚናገረው ይህ ርዕሰ አንቀጽ የአሜሪካ ሕዝብ ደህንነት በተጠናከሩት የደህንነት ፍተሻ አሰራሮች መሠረት የስደተኞቹን የጀርባ ዳራ በአግባቡ ለመመርመር የመንግሥቱ አቅም ውሱን መሆን፣ ዩናይትድ ስቴትስ ገብተው የጥገኝነት ጥያቄ ያስገቡ ሰዎች በመቶ ሺዎች የሚቆጠሩ በሀገር ውስጥ ደህንነት መሥሪያ ቤቱ ውስጥ የተጠራቀሙና ገና ውሳኔ ያላገኙ ማመልከቻዎች መቆለል መሆናቸውን ይዘረዝራል። በአውሮፓ የዘመን አቆጣጠር ከ1975 ዓመተ ምህረት ጀምሮ ዩናይትድ ስቴትስ ከ3 ሚሊዮን በላይ ስደተኞችን መቀበሏን ርዕሰ አንቀጹ አስታውሶ፣ በአዲሱ ጣሪያ መሠረት ዩናይትድ ስቴትስ ተጨማሪ ስደተኞችን ከየትኛውም ሌላ ሀገር በበለጠ ቁጥር በቋሚነት ማስፈሯን እንደምትቀጥል፣ በዘር፣ በጎሳ፣ በፖለቲካ ዝንባሌ፣ በብሔር፣ በሃይማኖት ወይም የአንድ የተወሰነ ማኅበራዊ ቡድን አባል በመሆናቸው ምክንያት ማሳደድ ለሚደርስባቸው ሰዎች ዘላቂ ከለላ እንደምትሰጥ አስታውቋል። ስደተኞችን ማስተናገድና ማስፈር በዓለም ዙሪያ ለሚስተዋለው የመፈናቀል ቀውስ ዩናይትድ ስቴትስ ከምትሰጣቸው ምላሾች አንዱ ክፍል ብቻ መሆኑን መገንዘብ ያስፈልጋል ይላል ርዕሰ አንቀጹ። ይቀጥልና ዩናይትድ ስቴትስ ሰብአዊ ድጋፍ በመስጠት መሪ ሀገር መሆኗን ጠቁሞ ባለፈው የአውሮፓ ዓመት ብቻ $7 ቢሊዮን መለገሷን አመልክቷል። በያዝነው 2017 የበጀት ዓመት ዩናይትድ ስቴትስ ለሶሪያ ቀውስ $1.4 ቢሊዮን እንዲሁም ለኢራቅ $581 ሚሊዮን በላይ ሰብአዊ እርዳታ መስጠቷን ገልጿል ርዕሰ አንቀጹ። በተጨማሪም ለረሃብና ለቸነፈር ለተጋለጡ ሕዝቦች ወደ $2.5 ቢሊዮን፣ በርማ ውስጥና በአካባቢው ለተፈናቀሉ ደግሞ ወደ $104 ሚሊዮን እርዳታ መላኳን ይናገራል። ለተባበሩት መንግሥታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነርም ዋነኛዋ ድጋፍ ሰጪ ዩናይትድ ስቴትስ መሆኗን የጠቆመው ርዕሰ አንቀጽ ቀይ መስቀልን፣ ሙቭመንትን፣ የዓለም የምግብ መርሃ ግብርን፣ ዩኒሴፍን ጨምሮ ለስደተኞችና ለግጭቶች ሰለባዎች ሕይወት አድን ድጋፍ ለሚሰጡ ሌሎችም ቁጥራቸው እጅግ የበዛ መንግሥታዊ ያልሆኑና ሰብአዊ እርዳታ ሰጪ ድርጅቶች ዩናይትድ ስቴትስ ቀዳሚዋ ለጋሻቸው በመሆኗ እንደምትቀጥል ያረጋግጣል። ይህ ድጋፍ ስደተኞችና የግጭቶች ተጎጂዎች በሀገሮቻቸው ውስጥ ያሉ ሁኔታዎች በፈቀዱ ጊዜ ወደ የቀያቸው በፍላጎታቸው መመለስ እንዲችሉ ከሀገሮቻቸው ወይም ከየአካባቢዎቻቸው እምብዛም ሳይርቁ ለመንከባከብ ሁሉን አቀፍ እርዳታ እንደሚሰጥም ይጠቁማል ርዕሰ አንቀጹ። ዩናይትድ ስቴትስ በሰብአዊ ድጋፍ ጥረቶቿና ግቦቿ ትኮራለች ይላል ርዕሰ አንቀጹ መልእክቱን ሲያጠቃልል። በዓለም ዙሪያ ከሁከትና ከማሳደድ ለሚሸሹ ሁሉም መጨነቋን እንክብካቤዋን ድጋፏን ትቀጥላለች።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮች፣ አሜሪካ ድምፅ ራዲዮ አማርኛ ቋንቋ አገልግሎት በ19ና በ22 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀነው የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ከአቀናባሪው ንጉሡ ታምሬ፣ ከዋና አዘጋጅ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ አርብ ከልዩ ልዩ ፕሮግራሞቻችን ጋር ሶስት ሰዓት ላይ እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም።